እንደምን አመሻችሁ አድማጮቻችን። የጋቢና ቤ የሳምንቱ ማገባደጃ የአርብ ምሽት መሰናዷችንን ጀምረናል። ከአሜሪካ ድምፅ ዋሽንግተን ዲሲ ለምሽቱ ያዘጋጀናቸውን ጥንቅሮች እናስተዋውቃችሁ።
ያንን ችግር አይተነው ነው ይህንን መጽሐፍ ወይም ቃላቱን ለማዘጋጀት የከተመናል።
የሰማችኋቸው ዶክተር መኮንን ሙላቱን ነው። በኢትዮጵያ መስማት የተሳናቸውን የሚያግዝ ልዩ የመዝገበ ቃላት ተዘጋጅቷል። በዚህ ዙሪያ ዘገባ አለን። በሌላ ርዕስ ደግሞ
ህክምናን እነሱ ፈልገዋለሁ ወይ ለምን ብዙ ይመርታው ይህስግር ይችላለሁ ወይ በምንተዋሳለት ጊዜ አሳልፍ እዛ ባለን ቆይቷል የሚችለውን ያክል ተምሬ መውጣት ዝግጅ ነው።
የከፍተኛ ትምህርት የህክምና ተማሪዎች ጉዞ ምን ይመስላል በሚል በትላንትናው ምሽት ከጀመርነው መሰናዶ ላይ የተወሰደ ድምጽ ነው የሰማችሁት። በዚህ ዙሪያ ጥንቅራችን ይቀጥላል። በሌላ በኩል ደግሞ በድሬዳዋ የጎዳና ላይ ገበያን በተመለከተም ዘገባ አጠናቅረናል። አብራችሁን እንድታመሹ በአክብሮት የምንጋብዛችሁ ኤደን ገረመው በመስተንግዶ፣ ንጉሱ ታምሬ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነው። ሰዓት እንደፈቀደልን ሙዚቃም የምንጋብዛችሁ ይሆናል። አሁን ሀብታሙ ስዩም አጣጥር ዜና ችን ያሰማችኋል።
አመሰግናለሁ ኤደን። በቅርቡ ኢትዮጵያ ውስጥ በቁጥጥር ስር የዋሉት የተባበሩት መንግስታት ድርጅት ሰራተኞች የታሰሩት የኢትዮጵያን ሕግ በመጣስ ተጠርጥረው እንደሆነ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ተናግረዋል። ትናንት በነበረ ጋዜጣዊ መግለጫ ላይ አምባሳደር ዲና ይህንን ብለዋል።
ይሄ የተመድ ሰራተኛ ይሁን የኢትዮጵያ መንግስት ሰራተኛ ይሁን የአዲስ አበባ የፌዴራል መንግስት ሰራተኛ ይሁን የማንም የዚህ ጎሳ የዛ ሃይማኖት የዛ አጭር ረዥም የዚህ ጾታ ምናምን አልይ፣ የትም ሀገር ህግ የሚከበረው በዚህ መልክ ነው። ዲስ ኢዝ ዋት ሀፕን። በቃ እዚህ ሂደት ውስጥ ግን ስህተቶች ሊፈጠሩ ይችላል። ፖሊስ ይህን የሚተገብር ኃይል ያለ አግባብ ሰዎችን ሊያስር ይችላል። ከዚህ ጉዳይ ጋር ትክ ሬሌቨንት ያልሆነ ነገር ሊደረግ ይችላል። ይሄ ደግሞ በሚገኝበት ጊዜ መንግስት እንደ አቅጣጫ ያጣራዋል።
የተባበሩት መንግስታት ድርጅት በበኩሉ ሰራተኞቹን ለማስፈታት ጥረት እያደረገ እንደሆነ ገልጿል። ኢትዮጵያ መንግስት ሁልጊዜም ለሰላም የቆመ ቢሆንም የሀገር ሉዓላዊነትን ለአደጋ ካጋለጡ ኃይሎች ጋር ለመደራደር እንደማይችል ቃል አቀባዩ አምባሳደር ዲና ሙፍቲ በትናንትናው መግለጫቸው ላይ ተናግረዋል። ኬንያ ከሙስና ጋር በተገናኘ ብሔራዊ የእግር ኳስ ማህበሯን መበተኗ ተሰምቷል። ጥፋተኛ ናቸው የተባሉ ባለስልጣናትንም ለፍርድ ሊቀርቡ እንደሚችሉ ተነግሯል። ይህን እርምጃ ውድቅ ያደረገው የኬንያ እግር ኳስ ፌዴሬሽን በበኩሉ የተሰራ አንዳች ጥፋት የለም ሲል ተሟግቷል። የሀገሪቱ የስፖርት ሚኒስትር አሚና ሙሐመድ እርምጃ የተወሰደው የኬንያን እግር ኳስ ማህበር የገንዘብ አጠቃቀምን የሚመለከቱ ምርመራዎች ከተደረጉ ከመንግስትና ከሌሎች ደጋፊዎች የቀረበው ገንዘብም የት እንደገባ አለመታወቁን ተከትሎ እንደሆነ አስታውቀዋል። ጥፋተኛ በሚሆኑት ላይ ክስ ሊከፈት እንደሚችል ያስታወቁት ሚኒስትሯ በቀጣዮቹ 6 ወራት አዲስ ምርጫ እስኪካሄድ ድረስ በአመራርነት የሚቆይ 15 አባላት ያሉት ባላደራ ኮሚቴ መቋቋሙንም ተናግረዋል። ከስራቸው የተባረሩት የማህበሩ ኃላፊ ኒክ ሞወንዳ ግን እርምጃውን እንደሚፋለሙት አስታውቀዋል። አሁንም በኃላፊነታቸው ላይ መሆናቸውን ያስታወቁት ሞወንዳ ስራቸውን በተለመደው መንገድ እንደሚቀጥሉ፣ የሀገሪቱ መንግስት ክስም ትክክል አለመሆኑን ተናግረዋል። የማይናማር ፍርድ ቤት በአሜሪካዊው ጋዜጠኛ ዳኔ ፊኒስተር ላይ የ11 ዓመት እስራት ፈረደ። ፍርድ ቤቱ ይህንን ውሳኔ ያስተላለፈው ፊኒስተር በህገ ወጥ ማህበር ከጦር ሰራዊት በተቃራኒ ግጭትን በመቀስቀስ የቪዛ ህጎችን በመጣሱ ወንጀሎች ጥፋተኛ ሆኖ አግኝቸዋለሁ በሚል መሆኑን ጠበቆቹና ቀጣሪዎቹ ተናግረዋል። ዛንዣው የተሰኙት የፊኒስተር ጠበቃ በአሁኑ ሰዓት ይግባኝ ማለት እቅድ እንደሌላቸው ተናግረዋል። ፊኒስተር በሀገር ክህደትና ሽብር ወንጀሎች ተጨማሪ ክሶች የቀረቡበት ሲሆን በዚህ ምክንያት እድሜ ልኩን በእስር ሊያሳልፍ እንደሚችልም ተጠቅሰዋል። በያንጎን ዓለም አቀፍ አየር ማረፊያ በማሌዥያ በኩል ወደ ሀገሩ ዩናይትድ ስቴትስ ለመሄድ ጥረት ሲያደርግ የተያዘው ፊኒስተር ማይናማር ናው የተሰኘ የዜና ተቋም ባልደረባ መሆኑን የሚያሳይ መታወቂያ ተገኝቶበታል። ይሄ የዜና አውታር በሀገሪቱ ወታደራዊ አስተዳደር ከሚያዝያ ወር ወዲህ ፍቃዱን ተነጥቋል። ማይናማር ናው በበኩሉ ፊኒስተር ስራውን በሀገሪቱ መፈንቅለ መንግስት ከመከናወኑ ወራት በፊት ያቆመ መሆኑን አስታውቋል። የከፋ ድህነትና የበዛ ሀብት በዓለም ላይ እየተበራከቱ ስለመሆኑ የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ ተናገሩ። ሃሪስ በፓሪሱ የሰላም ጉባኤ ላይ የሀብት ልዩነት መጨመሩን፣ በሰዎች መካከል ያለው እኩል አለመሆኑም በእጅጉ እያደገ መሆኑን በማለት ይህ ሁኔታ መስተካከል እንደሚገባ መክረዋል። ሃሪስ እነዚህ በመስፋት ላይ ያሉ ልዩነቶች ተቀባይነት የሌላቸው መሆኑንና መፍትሄ ለማግኘት በጋራ ለመስራት መስማማት አለብን ብለዋል። ይህ ጉባኤ ከ30 በላይ የሀገራት መሪዎችና አስፈጻሚዎች፣ መንግስት ያልሆኑ ድርጅቶች አመራሮችና ሌሎች አካላት የተገኙበት የኢንተርኔትና የአካል ስብሰባ ነው። ሀገራቱ በአየር ንብረት ለውጥ፣ የኮቪድ-19 ወረርሽኝና የዲጂታል ሽግግር ዙሪያ መክረዋል።
Gambino. B-O-A.
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቤ የአርብ ምሽት ህዳር 3 2014 ዓ.ም መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ዝግጅቶቻችንን በሬዲዮ፣ በቴሌቪዥን፣ በኢትዮ ሳት ላይ እንዲሁም ደግሞ በቪኦኤ አማሪክ ፌስቡክ ገጽ ላይ ታገኛችኋላችሁ። አብራችሁን ስለሆናችሁ እያመሰገንን ለዕለቱ አብይ ወዳደረግናቸው ዘገባዎች እንሻገር። የተፈጥሮና ማህበራዊ ሳይንስ ትምህርቶችን የመስማት እክል ለገጠማቸው ኢትዮጵያውያን ለማስተማር ትልቅ ሚና እንደሚኖረው የተነገረለት ልዩ የምልክት ቋንቋ መዝገበ ቃላት ከሰሞኑ ይፋ አድርጓል። መዝገበ ቃላቱ የተዘጋጀው በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ስር በሚገኘው የሆሳና መስማት የተሳናቸው ትምህርት ቤት በኩል ሲሆን ለመዝገበ ቃላቱ ህትመት ደግሞ የፊንላንድ መንግስት የገንዘብ ድጋፍ እንዳደረገ ተሰምቷል። መዝገበ ቃላቱን የማስተናዳት ሂደቱን የመሩት ከሶስት ዓመታት በፊት የበጎ ሰው ሽልማት አሸናፊ የሆኑት ዶክተር መኮንን ሙላት ናቸው። ስለ መዝገበ ቃላቱ ይዘትና ፋይዳ የበለጠ ለማወቅ ሀብታሙ ስዩም አነጋግሯቸዋል።
ይሄ የመጀመሪያ ስራችን አይደለም። ከዚህ በፊት በጣም በርካታ መጽሐፍቶችን አዘጋጅተናል። ምልክት ቋንቋ መማሪያ መጽሐፍትን አዘጋጅተናል። በተለይም በጣም ታዋቂ የሆነው በሀገራችን የምልክት ቋንቋ መማሪያ ለጀማሪዎች የሚል ለትምህርት ቤት አገልግሎት የሚል አምስተኛ እትም ድረስ አሳትመናል በተለያየ ጊዜ እና ያንን በሁሉም የሀገራችን ክፍል አከፋፍለናል። መስማት የተሳናቸው ህጻናትን መርዳት የሚል መጽሐፍ፣ የአማርኛ ንባብ መልመጃ መስማት ለተሳናቸው የሚል መጽሐፍ፣ የተለያዩ ቪዲዮዎች፣ በጣም በርካታ የሆኑ የተለያዩ የትምህርት መርጃ መሳሪያዎች ወደ 25 ምናምን አካባቢ የሚጠጉ ልዩ ልዩ እናዘጋጅ ነበር እና በዚህ በተለይም ስልጠና በምንሰጥበት ጊዜ እየተዟዟር ይሄ የምልክት ቋንቋ መማሪያ ለጀማሪዎች የሚለው መጽሐፍ አለ ኦኬ በአንደኛ ደረጃ ላሉት ያገለግላል። መስማት የተሳናቸው ብሔራዊ ማህበር ኢትዮጵያ ያለውም ያዘጋጀው ኢትዮጵያ ምልክት ቋንቋ መዝገበ ቃላት አለ። ይሄ ለቀን ተቀን ተግባቦት የሚያገለግል ነው። ነገር ግን በሁለተኛ ደረጃ ለተፈጥሮ ሳይንስ እና ለማህበራዊ ሳይንስ ትምህርት ለሱ አገልግሎት የሚውል የምልክት ቋንቋ በቂ የለም። በዚህም ደግሞ መምህራን እጅግ በጣም ይቸገሩ ነበር። አስተርጓሚዎችም ደግሞ ወደ ሁለተኛ ደረጃ ትምህርት አካባቢ ያሉትን የተለያዩ ትምህርት አይነቶችን ለማስተርጎምም በጣም ይቸገሩ ነበር እና ከዚህ በመነሳት ነው ይህንን ችግር በማየት በመጀመሪያ የሁለተኛ ደረጃ የሚያስተምሩ መስማት ህጻናቸውን የሚያስተምሩ ትምህርት ቤቶች የቴታሉ የሚለውን እንትናየን ያሉ ምልክቶች ይስሉ ወይ ለምሳሌ በማህበራዊ እና በተፈጥሮ ሳይንስ አካባቢ ያለውንም አየን ያሉን መሰብሰብ ጀመርን እና ለምሳሌ ከዚያው ከሆሳማ፣ ከአዲስ አበባ፣ ከሀረር አካባቢ መምህራን እና መስማት የተሳናቸው ተማሪዎች ይጠቀሙባቸው የነበሩ ምልክቶችን እየሰበሰብን ቆየና ቅዳችን የነበረው እንግዲህ በመዝገበ ቃላት አዘጋጅተን ከዚያ በኋላ ይህን ችግር ለመቅረፍ አዘጋጅተን ከዚያ በኋላ እናሰራጫለን ከሚል አንጻርና ያንን ችግር አይተነው ነው ይህንን መጽሐፍ ወይም ደግሞ መዝገበ ቃላቱን ለማዘጋጀት የገባ ነው ማለት ነው።
ይህ መዝገበ ቃላት መዘጋጀቱ ፋይዳው ምንድን ነው የሚለውን እናነሳሳ። በዋነኝነት የሚጠቅማቸው የህብረተሰብ ክፍሎችስ የትኞቹ ናቸው?
በዋነኝነት ተጠቃሚዎቹ በሀገራችን ያሉ ሁሉም መስማት የተሳናቸው ተማሪዎች ናቸው በመጀመሪያ። ከዚያ ስናልፍ የምልክት እንኳ አስተርጓሚዎች እንደዚሁም ደግሞ መምህራን ራሳቸው የምልክት ቋንቋ የሚችሉ መምህራን የሚያስተምሩትን ትምህርት በትክክል ማስተላለፍ ኮሚኒኬት ማድረግ እንዲችሉ እና ጥራት ያለው ትምህርት መስጠት እንዲችሉ መምህራንም እጅግ በጣም ይጠቅማቸዋል። በአጠቃላይ መስማት የተሳነው ማህበረሰብ ይሄ ዲፍ ኮሚኒቲ የምንለው ተጠቃሚ ይሆናል። ምክንያቱም ይሄ ተጨማሪ ቃላቶች ከአሁን በፊት አገልግሎት ላይ ያልዋሉ ቃላቶች ሁሉ ስለመጡ ኢትዮጵያ ምልክት ቋንቋን ያበለጽገዋል ማለት ነው። ለቋንቋው እድገት ለምልክት ቋንቋው እድገት ትልቅ አስተዋጽኦ ይኖረዋል እና የኢትዮጵያ ምልክት ቋንቋን ስታንዳርዳይዝ ለማድረግ ወይም ደግሞ ወጥነት እንዲኖረው ለማድረግ እንደዚህ በዲክሽነሪ ተዘጋጅቶ በሚቀርብበት ጊዜ ወጥ ይሆናል ማለት ነው። በሁሉም አካባቢ ጥቅም ላይ ሲሆን ማለት ነው እና ከዛ ባለፈ ወላጆችና አሳዳጊዎችም ይህንን መጽሐፍ በመጠቀም ከመስማት የተሳናቸው ልጆቻቸው ጋር በተሻለ ሁኔታ እና ጥልቀት ባለው መግባባት ያደርጋሉ እና ልጆቻቸውንም ደግሞ የቤት ስራ በሚሰጣቸው ጊዜ በቤታቸው ድጋፍ ሊያደርጉላቸው ይችላሉ። በተሻለ ኮሚኒኬት ማድረግ ይችላሉ እና ወላጆች አሳዳጊዎችም ትምህርት ተሳትፎ ላይ ጉልህ አስተዋጽኦ እንዲያደርጉ ያስችላቸዋል ማለት ነው።
የምልክት ቋንቋ መዝገበ ቃላት በማዘጋጀት ሂደት ውስጥ ስለገጠሟችሁ ተግዳሮቶች ጥቂት እናውራ። መደበኛውን መዝገበ ቃላት ማዘጋጀት በራሱ ትንሽ ይፈትናል። ይሄኛውስ ምን አይነት አዳዲስ ፈተናዎች አሉት?
ይሄኛው ፈታኝ ያደርገዋል። ለምን? ምክንያቱም አንድ ቃላቶች ይሄ ቀን ተቀን በምናደርጋቸው ተግባቦት ላይ የሚውሉ አይደሉም። ስለዚህ የተለየ የሚያደርገው አንዱ እሱ ነው። ነገር ግን እንግዲህ ችግር ሲያጋጥመው ነው ያንን ችግር ለመወጣት ሁልጊዜ መፍትሄ የሚፈልገው እና ስለዚህ እንደዚህ አይነት ቻሌንጆች በሚኖሩ ጊዜ አብረው ደግሞ ሶሉሽን ይዘው ይመጣል እና በዚያ ሂደት ውስጥ ብዙ መስማት የተሳናቸውን ከሚያስተምሩ መምህራን ጋር ውይይት እናደርግ ነበር። መስማት የተሳናቸው ራሳቸው ሆነው በመምህርነት የሚያገለግሉ የተማሩ መስማት የተሳናቸው አሉና እነሱ ትልቅ ግብዓት ነበሩ። የተሻለ ልምድ ስላላቸው ተማሪዎች ራሳቸው መስማት የተሳናቸው ተማሪዎች አንድን ቃል ለምሳሌ ምንረል እና ወደ ኬሚስትሪው ምናምን አካባቢ ስንሄድ አቶሚክ ናምበር ብንል አቶሚክ ናምበር ምንድን ነው? አቶሚክ ናምበርን ኤክስፕሌን ማድረግ ያስፈልጋል፣ ማስረዳት ያስፈልጋል ለተማሪዎቹ። ከተረዱ በኋላ ግን ከዚያ በኋላ ይሄ እንደዚህ ከሆነም ለዚህ ምልክት እንደዚህ ብናደርገው ይሻላል የሚል ራሳቸው ሳጀስት ያደርጋሉ እና ያንን እንወስዳለን ማለት ነው። እና ስለዚህ በአንድ ቃል ላይ ራሱ ረዘም ያለ ጊዜ እየተደርጎበት ከዚያ በኋላ ወደ ዲክሽናሪው እንዲካተት እናደርጋለን። ስለዚህ መጀመሪያ መግባባት እና ሌሎች የስ አካባቢዎች ያ ቃል ለምሳሌ አገልግሎት ላይ ውሎ ነበር፣ እንዴት ነበር ምልክት የሚያደርጉትንም ያንን ሀሳቢ ማድረግ ያስፈልጋል። ስለዚህ ብዙ ንጽጽር ከዚህ አካባቢ ማድረግ ያስፈልጋል እና ፈታኝነት አለው።
እንግዲህ ይሄ መዝገበ ቃላት በተለይ የመስማት አቅማቸውን ክል ለገጠማቸው ኢትዮጵያውያን ትልቅ ድጋፍ እንደሚኖረው ቀደም ብለው ገልጸዋል። እንደው እነዚህ የህብረተሰብ ክፍሎችስ በሰፊው እንዲያገኙት በያሉበት እንዲዳረስ ምን እየተደረገ ይገኛል?
እንግዲህ ከዚህ በመቀጠል ሰፋ ያለ ኔትወርክ አለን። በሁሉም ክልሎች አካባቢ የትምህርት ቢሮዎች ጋር እንላለን እንደርሳለን እና በዚያ በኩል በሁሉም ትምህርት ቤቶች በተለይም ደግሞ መስማት የተሳናቸው ተካተው ባሉበት ትምህርት ቤቶች ሁሉ እንዲደርስ ማድረግ ይቻላል። እና ያው ቀደም እንዳልኩ ብዬ እንደገለጽኩትም መስማት ለተሳናቸው የተሻለ ትምህርት እንዲደርስ ጥራት ያለው ትምህርት መምህራንንም የአቅም ማጎልበቻ ስልጠናዎችንም ስለምንሰጥ ብዙዎችን እንደርሳለን።
ዶክተር መኮንን ሙላት በእጅጉ አመሰግናለሁ። በአይነቱ ልዩ ስለሆነው የምልክት ቋንቋ መዝገበ ቃላት አጠር ያለ ማብራሪያ ስለሰጡን።
እሺ፣ እኔም በጣም አመሰግናለሁ እንግዲህ አድርጋ ስለጋብዛችሁኝ። እግዚአብሔር ይመስገን።
ሀብታሙ ስዩምንና እንግዳውን ዶክተር መኮንን ሙላትን እኛም እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። መርሃ ግብሮቻችንን በኢትዮ ሳት ሳተላይት ላይ እንዲሁም ደግሞ በዩቲዩብ እና በፌስቡካችን ቪኦኤ አማሪክ ላይ ታገኛችኋላችሁ። በዛሬው ምሽት ተከታዩ ዘገባ ያደረግነው ደግሞ በትላንትናው ዕለት የጀመርነው ተቀጥያ ነው። ረዥም ዓመታትን በሚፈጀው የሕክምና ትምህርት ቤት ውስጥ ያለው የትምህርት ሂደት፣ የጊዜ አጠቃቀም እንዲሁም ከምረቃ በኋላ ስላለው ተስፋ በቅዱስ ጳውሎስ ሆስፒታል የመጨረሻ ዓመት የሕክምና ተማሪ ከሆነችው ሲትራ ነስረዲን እና በጅማ ዩኒቨርሲቲ የአምስተኛ ዓመት የሕክምና ተማሪ ከሆነው ዳግማዊ ሙልጌታ ጋር ቆይታ አድርጌ ያሰናዳሁት ዘገባ ተከታይ ክፍል ቀጥሎ ይቀርባል። የቅዱስ ጳውሎስ ሆስፒታል የሚሊኒየም ኮሌጅ የመጨረሻ ዓመት የሕክምና ተማሪ የሆነችው ሲትራ ነስረዲን የሁለተኛ ደረጃ ተማሪዎች የሕክምና ሳይንስን ከመምረጣቸው በፊት ሊያውቋቸው ይገባሉ የምትላቸውን ነገሮች ትገልጻለች።
ቤተሰቦች የሕክምና ትምህርትን ቀድሞ በሀይስኩ ደረጃ ወይም በዚህ ሰዎች ለሌሎች ሰዎች ሲነቁ በሚሰማቸው ነው እንደተመከቡትም ታላን የምንመቻል ነገር የለም። ያው ጎበዝ ተማሪዎች ናቸው ትችሉታላችሁ፣ እንደዚህ እንደዚህ እንዳሰሉት ነገሮች ይነሳሉ። እኔ ግን አንድ ዳይስ ተማሪ ሆኜ ቢነገረኝ ደስ ይለኛል። እንደ ሌላ ዩኒቨርሲቲ ተማሪዎች ነገር እፈልጋለሁ የሚለው ነገር ዋነኝነት ሕክምናን እውነት እፈልገዋለሁ ወይ? ለምንድን ነው የሚመርጠው? ዩኒቨርሲቲ ብቁ ነኝ ወይ? እችላለሁ ወይ? ያንን 7 ዓመት ጊዜ አሳልፌ እዛ ባለን ቆይታል የምችለውን ያክል ተምሬ መውጣት ዝግጁ ነኝ ወይ? ይሻለኛል ወይ? ከሌሎች የተሻሉ አማራጮች አሉኝ ወይ? በኋላ ላይ ስልክ አሁን በተለይ በአሁኑ ጊዜ ያለውን ጊዜ የስራ የማግኘት አኳያ ብለሽ ዝግጁ ነኝ ወይ የሚለውን ሙሉ ተገንዝቦ መሆን ይኖርበታል። የተሟላ ጥናት መደር ያለበት ነው ማስበው።
ሲትራና ዳግማዊ ምንም እንኳን የህክምና ትምህርት ከጊዜ አኳያ እጅግ የተጣበበ ቢሆንም ለመዝናናትና በተጨማሪ ጉዳዮች ላይ ለመሳተፍ ግን ጊዜ አይጠፋም ይላሉ። ዳግማዊ የራሱን ተሞክሮ እንዲህ ያስረዳል።
እውነቱን ለመናገር ህክምና ህይወት ላይ የመዝናናት ህይወት አለም የለምን ማለት ይቻላል። ሁሉም እንደ ጊዜ አጠቃቀም ይወሰናል። ጊዜ በአግባቡ የሚጠቀም ከሆነ አሁን እኔ ለምሳሌ የጅማ ማህበረሰብ የሬዲዮ ጣቢያ ላይ አገለግል ነበረ። ሞጣ ብሎ ኢትዮጵያ ሜዲካል ስቱደንት አሶሲሽን የሚባል ቦታ አሳተፍ ነበረ። የተለያዩ ኤክስትራ ካሪኩላር የሆኑ ስራዎች ወይም አክቲቪቲዎችን ፈጽም ነበረ በራሴ። እንደዚሁም ቴሌግራም ላይ አንድ ማህበራዊ ገጽ አቋቁሜ የህክምና ተማሪዎች ግጥም የሚጽፉ ፎቶ የሚያነሱ ምናምን እንዛን ነገሮች ታለንታቸውን እንዲያዳብሩበትም ፕላትፎርም የተወሰነች ትንሽ እንድትሆን ፈጥሬ ነበር። እኔ በራሴ እና ጊዜ አጠቃቀም እስካለ ድረስ ጊዜም አለ። በእርግጥ ከሌላው ትምህርት የትምህርት ጫናው በጣም ከፍተኛ ስለሆነ ለረጅም ጊዜ አንብብን ይጠይቃል።
እጅግ ብዙ የህክምና ተማሪዎች ስራ አጥ እየሆኑ ሲቸገሩ እንደሚታይ ከሲትራና ከዳግማዊ ጋር ያነሳን ሲሆን ዳግማዊ ትምህርቱ ሲጨርስ ዘርፉን ለመቀየር ማቀዱንም ጠቁሟል።
የስራ ፈጠራ ማሰብ እስካሁን ይህንን እንደዚህ አይነት ፈጥሬ ይሰራለሁ ብዬ ሳይሆን ከተምሮ በኋላ ግን አሁን ባለው ሁኔታ እኔም ወደ ቢዝነስ አለሙ ብገባ የሚል ውስጥ ፍላጎት አለኝ። ምክንያቱም እንደምታዩ የስራም ቦታዎች የሉም። ህክምና ተምሮ ደግሞ ብዙ ጊዜ ለ6-7 ዓመት ያክል ረጅም ፕሮሰስ ነው። አንድ አመት ቀኑ ሙሉ እየተነበበ ነው የሚችለው እና ብዙ ጊዜ ሌላ ነገሮች እንድታስቢ አይፈቅድም እና ከህክምና ወጥቶ ለመስራት የሚለው ቢከብድም እኔ እንደ ራሴ የማስበው አሁን አገሪቷ ያለችበትም አጣብቂኝ ጊዜ ስለሆነ እነዚህ ነገሮች ስላልተመቻቹ በራሴ ቢዝነስ እንሰራለሁ ብዬ አስባለሁ። የሚቻል ከሆነ ደግሞ ተደራጅተን ከጓደኞቻችን ጋር ሆነን ክሊኒኮችን ለመክፈት በጣም ሪሞት የሆኑ ኤሪያዎችን ለማዳረስ እናስባለን።
ሲትራ በበኩሏ በዚሁ ለመቀጠልም ፍላጎት እንዳላት ጋር ከትምህርት እውቀት በተጨማሪም ሌሎች ክህሎቶችን ማዳበር ግን አስፈላጊ ነው ትላለች።
ሁላችንም በተለይ አሁን እንደመጨረሻ ህክምና ተማሪ ብዙ ጊዜ አሁን ዲስከስ የምናደርጋቸው የምንወያይበት ጉዳዮች ናቸው። ሁሉም ሰው የሚጠይቀን አሁን በአሁኑ ኢትዮጵያችን ያው በሀገራችን ያለው ሁኔታ ብዙ ተስፋ የሚሰጣና ትንሽ ፍቅር የሚያሰኝ ነገር ነው። 7 ዓመት ተምረን ከወጣን በኋላ ያሳ ማግኘት አለመቻል ወይም ደግሞ በተማርንበት ሰዎች ማገልገል አለመቻላችን በጣም የብዙዎቻችን የሚያሳስበንና ስንወያይም በተደጋጋሚ የምናነሳቸው ነገሮች ናቸው። በዛው ልክ ያው ሕክምና ኮሌጅ ባለንበት ጊዜ ሌሎችም ኤክስትራ ካሪኩላር የሆኑ ነገሮች ማለት ከትምህርቱ ውጭ የሆኑትን ሌሎች ነ ብዙ እንዲያነሳስ ጊዜውም አንዳንድ ጊዜ ደግሞ ያው ኢንትረስቶቻችንን ባለማወቅ አንደሳሰብ ነው። አሁን ላይ እነሱን ነገሮች ሊከበር የማድረግ ከህክምና ውጪ ሌሎች ነገሮች ላይ እንዴት ምንነት ይችላል ይሁን ወይም ደግሞ ሌሎች በፊት እንጎበድ የነበርንባቸው ነገሮች ከህክምና ጋር እንዴት መሆን ይችላለሁን የሚሉትን ጥያቄዎችን ብዙዎቻችን አሁን መወያየትና ማሰብ ጀምረናል ማለት ነው። ይህም አንድ እንደ ጥሩ ነው። በአንድ በኩል ጥሩም እንዳለ ሆኖ ሌላ ጋር የምናገኝበታለን ጊዜ ነው ማስበው። በአሁኑ ጊዜ ብዙ ሰው ሜዲካል ቴክኖሎጂ ወይም ደግሞ እንደዚህ ሌሎች ከህክምና ጋር የተገናኙ ህክምና ውስጥ እኛ እንደ ሪሲፒየንት ሆነን ወይም ደግሞ ህክምና ውስጥ ሆነን ኦኬ ይሄ እንደዚህ ነገር እንደዚህ ነው በስናንተ ይችላል ብለንላቸው ነገሮች መፍትሄ ወደ መፈለግም እንድንገባም አድርጎናል ብዬ አስባለሁኝ። እና እኔ በበኩሌ ከዚህ በፊትም ኢንትረስትድ ከነበርኩባቸው ነገሮች ውስጥ ከህክምናን ኳሊቲ የህክምናን ጥራትን ከማስተካከል እንዲሁም ደግሞ ታማሚዎች መጀመሪያ ወደ ጤና ተቋም ከመምጣታቸው በፊት ይሄ ሄልት ፕሮሞሽን ወይም እዚህ የቀድሞውን ሄልት ፕሪቨንሽኖች በዚህ ላይ ለመስራት ነው እቅድም። ኢትዮጵያን አጠቃላይ በጤና ሴክተር ላይ ያሉትን ችግሮችን ለመፍታት ታማሚዎች ወደ ሆስፒታል ለጤና ተቋም በሚመጡበት ጊዜ ሊገጥሟቸው የሚችሉትን ችግሮችን ሶስትየብል በሆነ አዲስ በሆኑ መንገዶች ለእነሱ ጥረት ያለውን የጤና አገልግሎት ልክ መስጠት እንችላለን የሚለው ላይ በመጪው ዓመታቶች ላይ መስራት ይፈልጋል። ከዚያም በተጨማሪም ደግሞ ፈጣሪ ፍቃድ ከሆነ ምናልባት የህፃናት ሕክምና ላይ በሸጋ ይጸደርግ ይመስለኛል።
ኢትዮጵያ ውስጥ በየአመቱ ከሕክምና ሳይንስ የሚመረቁ ተማሪዎች ቁጥር እየጨመረ ቢመጣም ተመራቂ ሐኪሞች ግን በስራ አጥነት ችግር ለከፍተኛ ፍልሰት መጋለጣቸውን ባለሙያዎች ይናገራሉ። ጋቢና ቪኦኤ መደመጡን ይቀጥላል። ተከታዩ ዘገባ ደግሞ ወደ ድሬዳዋ ነው የሚወስደን። የድሬዳዋ አስተዳደር የዋጋ ንረትን ለማረጋጋት የቅዳሜና እሁድ የመንገድ ላይ ገበያም ጀመሩን አስታውቋል። ከዚራ የቀድሞ ማዘጋጃ ቤት የተጀመረው የቅዳሜና እሁድ ገበያ በቀጣይ ወደ ሌሎች አራት ሰፈሮችም እንደሚስፋፋ አስተዳደሩ አስታውቋል። ሸማቾችም በመደበኛው ገበያ ከሚያገኙት ባነሰ ዋጋ ልዩ ልዩ ምርቶችን እየገዛን ነው ብለዋል። ይሄ ገበያም ጊዜያዊ ገበያን ለማረጋጋት ብቻ ሳይሆን ዘላቂነት እንደሚኖረው ተነግሯል። አዲስ ቸኮል በዚህ ዙሪያ ዘገባ አድርሶናል።
የድሬዳዋ አስተዳደር በዋናነት በአስቤዛ ምርቶች ላይ የሚታየውን የዋጋ ንረት ለማረጋጋት ቅዳሜና እሁድ የመንገድ ላይ ገበያዎች መጀመሩን አስታውቋል። የአስተዳደሩ የንግድና ኢንዱስትሪ ቢሮ ምክትል ኃላፊ አቶ አብዲ ሙክታር በተለይ ለአሜሪካ ድምፅ እንዳስታወቁት ቢሮቸው የዋጋ ንረት ለማረጋጋት ነጋዴዎች ላይ ቁጥጥር ከማድረግና የዋጋ ተመን ከማውጣት ባሻገር የአካፋፋዮችና የቸርቻሪዎችን ሰንሰለት አስቀርቶ በቅናሽ ዋጋ የግብርናና የፋብሪካ ውጤቶች የሚቀርቡበት የቅዳሜና እሁድ ገበያ መጀመሩን አስታውቀዋል።
ይህንን የዋጋ ንረትን ከመቀነስ አኳያ ዋነኛው መስራት ያለበት አንዱ የአቅርቦት ስራ ነው። ሁለተኛ ደግሞ የቁጥጥር ስራ ነው። እስካሁን ድረስ እናካሄድ የነበር ነው የቁጥጥር ስራዎች እንደ ከተማ አስተዳደርም ስናካሄድ በነበር ናቸው ሂደቶች ነበሩ። ነገር ግን አሁን የቁጥጥር ስራ ጎን ለጎን ደግሞ የአቅርቦት ስራም ደግሞ አምራቹ ማህበረሰብ ለማህበረሰቡ ቀጥታ እንዲያቀርብ የማድረግ ስራ ምናልባት አሁን የጀመር ነው። ስለዚህ ከዚህ ጋር ተያይዞ አሁን ስናይ አንዱ የፋብሪካ ውጤቶች ናቸው፣ ሁለተኛ ደግሞ የግብርና ውጤቶች ናቸው። ስለዚህ ከዚህ ጋር ተያይዞ በመሀል ያለው አካፋይና ቸርቻሪ ሳይገባ ሸማቹ ማህበረሰብ ቀጥታ በፋብሪካ ዋጋ እንዲገዛ በዚህ ከቅዳሜና እሁድ ገበያ ጀምረን በዚህ መልኩ አሁን ዛሬ እያከናወን ያለ ነው።
በእለቱ 20 ሊትር ዘይት ለአራት ገዝቶች ሲካፍሉ ያገኘ ናቸው ሸማቾች የዘይት ዋጋ ገበያ ላይ ካለው ያነሰ መሆኑን ለአሜሪካ ድምፅ አስታውቀዋል።
እኔ ስሜ ሰናይ ኪዳኔ ገብረ ሚካኤል እባላለሁ። የድሬዳዋ ተወላጅ ነኝ። እዚህ ተወልጄ ነው ያደግኩት። በአሁኑ ሰዓት በድሬዳዋ ላይ በጣም የኢኮኖሚ በጣም ከባድ ችግር ነበረብን። ይኸውና በዛሬው ዕለት እንደምታዩት በጣም የዘይት አቅርቦት፣ የስኳር፣ የድንች፣ የሽንኩርት፣ የሁሉ ነገር አቅርቦት በመጠነኛ በተመጣጠነ ዋጋ በህዝቡ ዋጋ ለህዝቡ ተመጣጣኝ አነስተኛ ኑሮ ላላቸው ሰዎች በሙሉ ተመጣጣኝ የሆነ አቅርቦት አድርገውልናል። በጣም ደስ ብሎናል። ህዝቡም እንደ ልቡ ከጠዋቱ 12 ሰዓት እስከ ማታ 12 ሰዓት ግብይት እያደረገ ነው። ዘይት ከውጭ በምንገዛው ከ450 ብር በላይም በታችም ነው። አሁን ግን በ380 ብር ሂሳብ 5 ሊትር እየገዛን ያለ ነው።
ስኳር ለመግዛት ተሰልፈው ያገኘናት ወጣት ሊዲያም ስኳር በኮታ የሚሸጥ ከመሆኑ በስተቀር ዋጋው ገበያ ላይ ካለው ቅናሽ እንዳለው ትናገራለች።
ስሜ ሊዲያ አንተነ ይባላል። እዚህ ባዛር ስኳር ለመግዛት መደብር 50 ብር ነው፣ እዚህ 35 ብር ነው
የሚሸጥ።
አይ የለም፣ እንደዛ የምንፈልገው በተመን ነው። 2 ኪሎ ነው፣ ከ2 ኪሎ በላይ የለም። ሁሉም አለ፣ ግን እኛ ዘይትና ስኳር ነው የምንገዛው። ዘይት መደብር 500 ብር ነው፣ እዚህ 380።
በገበያው ላይ ዘይት፣ ስኳርና ሳሙናን ከመሰሉ የፋብሪካ ውጤቶች ባሻገር ሽንኩርት፣ ቲማቲም፣ ድንችና ጤፍን የመሰሉ የግብርና ውጤቶችም ለገበያ ቀርበዋል። በሽያጭ ስራ ላይ ተሰማርተው ካገኘናቸው መካከል የሳቢያን ቀበሌ ሸማቾች ማህበር ይገኝበታል። ሸማች ማህበሩ ከፋብሪካ ውጤቶች ባሻገር ከጎጃምና ሸዋ ጤፍ እያስመጣ በቅናሽ ዋጋ እያቀረበ እንደሚገኝም ይናገራል።
ቀዶርክ ይባላል። የቀበሌ 02 ሸማች ሰራተኛ ነው። እዚህ ጋር ያሉት ዋጅ ዘይት አለ። ባለ 20 ሊትር 20 ሊትሩ ለአራት ሰው ነው እናከፋፍለው። አንድ ሰው 5 ሊትር ነው መውሰድ የሚችለው። 5 ሊትር 376 ብር ነው። ሌላው ደግሞ ፈሳሽ እቃዎች አሉ፣ ለእቃ የሚጠቅሙት ፈሳሽ ሳሙናዎች ባለ 5 አለ። እዚህ ጋር ባለ 5ቱ 225 ብር ነው። ገበያ ላይ እስከ 250 ነው፣ እስከ 270 ነው። እኛ ጋር ግን 225 ነው። ይሄኛ ደግሞ ሳሙና ይሄኛው የልብስ ነው። ይሄ 80 ብር ነው፣ በፍሬ 16 ብር ነው። ይሄኛው 60 ብር ነው፣ በፍሬ 12 ብር ነው። በ12 ብር ሂሳብ ነው የምንሸጠው ማለት ነው። ገበያ ሁለት እስከ 20 ብር ናቸው። ሸማቹ በጣም ሁሉንም እየገዛ ነው። እዚህ አሁን እቃዎቹ እያለቁብን ነው፣ እየሄደን እያመጣን ያለ ነው ማለት ነው። እና ብዙ ሸማች እዚህ ነው ያለው እንዳለ። ጤፍም አለ፣ ጤፍ እዛ አሁን እዚህ አለ። ለሳምፕል ያመጣ ነው መጋዘን ውስጥ አለ። ባንትና ባለ 49 አለ፣ ከባህር ዳር የመጣና ከኦሮሚያ ክልል ከወልሶ አካባቢ ያመጣ አለ። ጤፍ ገበያ አለ እስከ 50 እና እስከ 55 ነው አንድ ኪሎ።
ከዚራ የቀድሞ ማዘጋጃ ቤት አካባቢ መንገድ በመዝጋት የተጀመረው የአስቤዛ ምርቶችን የማቅረብ ስራ ወደ ሌሎች ሰፈሮችም እንደሚስፋፋና ቦታዎችም እንደተለዩ የንግድና ኢንዱስትሪ ቢሮ ምክትል ኃላፊው አቶ አብዲ ሙክታር ይናገራሉ።
በሁሉም ቀበሌዎች በተለይ በሳቢያን ሴዶ አካባቢ ሙሉ እስከ ወደ ዩኒቨርሲቲ ሜድ መንገድ ዘግተን እሱ አንድ ማስፋፊያ ቦታ ብለን ነው የወሰድነው። አሸዋ አካባቢ እንደዛ ሆኖ እንደዛው ደግሞ 04 ወደ ገንደቆሪ አካባቢ እሱም የማስፋፊያ ስራ ብለን የወሰድናቸው ቦታዎች ናቸው። 08 ላይም ደግሞ አስታጥቄ ሜዳ እሱም የማድረግ ስራ ነው ለወደፊት አስበን። ምናልባት ይህን በቀጠለ መልኩ ይህን ባጠናከረ መልኩ በዚህ ይህንን ባለበት ሌሎች ደግሞ የማስፋ ስራ አቅደን ይሄንበት ያለው
የቅዳሜና እሁድ ገበያው ለጊዜው ገበያን የማረጋጋት አላማ ብቻ የያዘ ሳይሆን ዘላቂ ሆኖ የሚቀጥል እንደሆነ ነው አቶ አብዲ የሚናገሩት።
እቅዳችን ራሱ ያስታውቃል። እኛ እዚህ ላይ ብቻ ለምንቆመው ቅድም እንዳልኩ ሁሉም ቀበሌዎች ላይ የማስፋ ስራ ነው የምናካሄደው። ስለዚህ ቅዳሜና እሁድ ገበያ ቀጥታ በጠናከረ መልኩ እስካለን ድረስ ፈጣሪ እስካለን ድረስ ያው ይቀጥላል።
አልባሳትና ሌሎች ሸቀጦችን በእሁድ ገበያ የሚያቀርቡ ሌሎች ከተሞች ቢኖሩም የዋጋ ንረት የሚስተዋልባቸውን ሸቀጦች በማቅረብ ግን አዲስ አበባና ድሬዳዋ ብቸኛ ከተሞች ናቸው። የድሬዳዋ አስተዳደር ባለፈው ቅዳሜና እሁድ ከዚራ የቀድሞ ማጋዣ ቤት በጀመረው የገበያ በሁለት ቀን ውስጥ የ4.6 ሚሊዮን ብር ግብይት እንደተፈጸመና በዚህም የሸማቾችን 1 ሚሊዮን ብር መቆጠብ እንደተቻለ ከንግድ ጽሕፈት ቤት ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ከአሜሪካ ድምፅ ዋሽንግተን ዲሲ የአርብ ምሽት መሰናዶን በማዳመጥ አብራችሁ ስላመሻችሁ እጅግ አብዝተን እናመሰግናለን። ኤደን ገረመው በመስተንግዶ፣ ንጉሱ ታምሬ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ አምሽተናል። በጀመርነው የሳሚ ዳን ሙዚቃ እንሰናበታችኋለን። ሰላም ሁኑ።